ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ሁለተኛው ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ከኛ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል 17 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። የወያኔ ቡድን ባለስልጣን ቴዎድሮስ አድሃኖም የዓለም የጤና ድርጅት ስራ አስኪያጅ ለመሆን ለውድድር መግባቱ የሚታወቅ ሲሆን ምርጫው ማክሰኞ ግንቦት 15 ቀን የተካሄደ መሆኑም ታውቋል። ይህ ዜና እስከሚጠናቀርበት ወቅት ድረስ የምርጫው ውጤት ያልተገለጸ ሲሆን በግለሰቡ ላይ ኢትዮጵያውያን የሚያካሄዱት ተቃውሞ ግን ተጠናክሮ የቀጠለ መሆኑም ታውቋል። ሰኞ ስብሰባው ሲከፈት በስብሰባው አዳራሽ ውስጥ የነበረ ዘላለም ተሰማ የሚባል ኢትዮጵያዊ ቴዎድሮስ አድሃኖም ለቦታው አይመጥንም ቢታሰብበት ይሻላል በማለት እየጮኸ በመናገሩ ስብሰባው ለተወሰነ ጊዜ ተቋርጦ እንደነበር ለማወቅ ተችሏል። ስብሰባው አዳራሽ ፊት ለፊትም ኢትዮጵያውያን ሰንደቅ ዓላማ በመያዝና የተለያዩ መፈክሮችን በማሰማት ተቃውሟቸውን ሲያደርጉ የዋሉ ሲሆን ተቃውሞው ማክሰኞም ቀጥሎ የዋለ መሆኑ ታውቋል። ሲነገሩ ከነበሩት መፈክሮች ውስጥ ቴዎድሮስ ገዳይ መሆኑና ከወያኔ አገዛዝ ተነጥሎ የማይታይ ወንበዴ መሆኑን የሚገልጹ መልእክቶች ተላልፈዋል ተብሏል። የነቀዝ መድኃኒት በመዋጥ ራሳቸውን ለማጥፋት ጥረት የሚያደርጉ ወጣቶች ቁጥር እየጨመረ መምጣቱን የዜና ምንጮች በአዲስ አበባ ከተማ የሚገኘውን የአቤት ድንገተኛ ሕክምና አገልግሎት ሐኪሞችን ዋቢ በማድረግ እየዘገቡ መሆናቸው ታውቋል። በዶክተሮች ገለጻ መሰረት ባለፉት 3 ወራት ብቻ 47 ወጣቶች የነቀዝ መድኃኒት በመዋጥ ራሳቸውን ለማጥፋት ሙከራ ያደረጉ ሲሆን ብዙዎቹ ወጣቶች በኦሮሞ አካባቢ ባሉ የጤና ጣቢያዎች ለተጨማሪ ሕክምና የተላኩ መሆናቸው ተገልጿል። ወጣቶቹ ራሳቸውን ለማጥፋት ምን ገፋፋቸው የሚለው ጥያቄ እስካሁን መልስ ያልተገኘለት ሲሆን ህዝባዊ አመጽ በተደረገበት ወቅት በወያኔ አጋዚ ኃይሎች የተወሰደው አሰቃቂ የኃይል እርምጃና አገዛዙ አሁን እያካሄደ ያለው አፈና በወጣቶቹ ስነ ልቡና ላይ ተጽዕኖና የተስፋ መቁረጥ ስሜት በማሳደሩ ሳይሆን አይቀርም የሚሉ ዜጎች አልጠፉም። ሁለት ወይም ሶስት የነቀዝ ማጥፊያ ኪኒኖችን የዋጡ ወጣቶች ወዲያውኑ የሞቱ መሆናቸው ሲታወቅ ወደ ሆስፒታል ከመጡት መካከልም በህክምናና በመድኃኒት እጥረት አስፈላጊው አገልግሎት ሊሰጣቸው ባለመቻሉ የሞቱ መኖራቸው ተጠቁሟል። የነቀዙ መድኃኒት በገጠር ሱቆች እንደ ልብ የሚሸጥ በመሆኑ ማግኘት ቀላል ነውም ተብሏል። በዚህ ዓመት የወያኔ አገዛዝ ከታክስና ከውጭ ንግድ ቀረጥ ያገኘው ገቢ ከታቀደው በጣም ያነሰ መሆኑን የወያኔ ባለስልጣኖች ለምክር ቤት ተብየው ከሰጡት ዘገባ ለማወቅ ተችሏል። ባለፉት 10 ወራት የተገኘው ገቢ ከታቀደው 140 ቢሊዮን ብር ውስጥ በ23 ቢሊዮን ቀንሶ 113 ቢሊዮን ብር ብቻ መሆኑ የተገለጸ ሲሆን አጠቃላይ ገቢው የመንግስትን ወጪ የማይሸፍን በመሆኑ አሁንም በእርዳታና በብድር ላይ ከመተማመን ውጪ ላገዛዙ አማራጭ የለውም ተብሏል። የነንግስት ይርጋ ጉዳይ ማክሰኞ በፍርድ ቤት ሊታይ ቀርቦ የነበረ ሲሆን አቃቤ ሕግ አቀርባቸዋለሁ ያላቸውን ምስክሮች ሊያቀርብ አልቻለም በሚል ምክንያት ተሰጥቶ ለሰኔ 20 ቀን የተቀጠረ መሆኑ ተገልጿል። በሌላ በኩል የቀድሞው የአንድነት ፓርቲ አመራር አባል የነበረችው ቀለብ ስዩም የ4 ዓመት እስራት የተፈረደባት መሆኑም ተነግሯል። ሰኞ ግንቦት 14 ቀን በእንግሊዝ ሀገር በማንቸስተር ከተማ የሙዚቃ ትርኢት ለማየት በተሰበሰቡ ወጣቶች ላይ በደረሰ ጥቃት 22 የሞቱ መሆናቸውና 59 ሰዎች አካል ጉዳት የደረሰባቸው መሆኑ ተገልጿል። ቦምቡ የፈነዳው 20,000 ሰው በሚይዘው ትልቅ አሬና መውጫ ላይ ባንድ አጥፍቶ ጠፊ ሲሆን የሙዚቃው ትርኢት ተጠናቆ ተመልካቹ ለቆ በሚወጣበት ወቅት ነበር። በቦምቡ መፈንዳት የተሸበሩ ተመልካቾች ከቦታው ባንድ ላይ ለመውጣት ሲሞክሩ በግፌ የተጎዱ መኖራቸውም የታወቀ ሲሆን የሙዚቃውን ትርኢት ለማየት የተሰበሰቡት አብዛኞቹ ሕፃናትና ወጣቶች ናቸው ተብሏል። ከጥቃቱ ጋር በተያያዘ አንድ የ23 ዓመት ሰው በቁጥጥር ስር የዋለ ሲሆን ለጥቃቱ አይሲስ ኃላፊነቱን ወስዷል። በእንግሊዝ ሀገር በከፍተኛ ደረጃ ከተካሄዱ የሽብር ግድያዎች ውስጥ ይሄኛው ሁለተኛ ሲሆን ሽብሩ ለሌሎች ከተሞችም ሊዛመት ይችላል በሚል ከፍተኛ ጥንቃቄ እየተደረገ መሆኑ ታውቋል። ድርጊቱን በርካታ የዓለም አገር መሪዎች አውግዘውታል። ሰኞ ግንቦት 14 በቱኒዚያ መንግስትን የተቃወመው ሰልፍ ያደረጉ ዜጎች ከፖሊስ ጋር በፈጠሩት ግጭት አንድ ሰው መሞቱና ከ300 በላይ የሚሆኑ የአካል ጉዳት ደርሶባቸው በሆስፒታሎች ውስጥ እየታከሙ መሆናቸው ተነግሯል። ሰልፈኞቹ በአገሪቱ ውስጥ እየተስፋፋ የመጣውን ስርዓትነት ተቃውመው የአገሪቱ የነዳጅ አምራች ኩባንያዎች 70% የሚሆነውን ሰራተኛ የቱኒዚያን ዜጎች እንዲቀጥሩና መንግስት 20% የሚሆነውን የነዳጅ ገቢ ለዜጎች የኢኮኖሚ እድገት እንዲያውለው ጠይቀዋል። ሰልፈኞቹ መንገድ በመዝጋታቸውና ከፖሊሶች ጋር ግጭት ውስጥ በመግባታቸው መንግስት የብሔራዊ ጦር አባላቱን ያሰማራ መሆኑም ታውቋል። ለዛሬ ያለን ዜና በዚሁ ይጠቃልላል።
መጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር
እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 17 ትንሣኤ የሚነግረኝ ሁሉ ለማመን የሚከብድ ነበር። ሆኖም ማመን የማይቻለውን ከማመን ውጭ አማራጭ አልነበረኝም። ከነሱ ውጭ ታስረው ስለነበሩት የደርግ አጋሮች ስለሚላቸው ቢያንስ ስለ አንዱ እንዲነግረኝ ጠየቅኩት። ግንቦት ወር ውስጥ ይመስለኛል ከቀኑ 4 ወይም 5 ሰዓት አካባቢ ተራ ደርሶኝ የበሩ ደፍ ላይ ቁጭ ብዬ አየር እየተቀበልኩ ከስረኞች ጋር ሞቅ ያለ ጨዋታ ላይ ነኝ። በድንገት ካቦ ወደ ቤት ግቡ ወደ ውስጥ እያለ በጩኸት አዘዘን። ግራ ተጋብተን ወደ ውስጥ ገባን። ምን ተፈጠረ እያል እርስ በርስ መጠየቅ ስንጀምር ስም መጥራት ተጀመረ። የመጀመሪያው ስም የኔ ሲሆን በተከታታይ ወደ 6 የሚሆኑ ልጆች ተጠሩ። በዚያ ሰዓት የስረኞች ለምርመራ መጠራት እየተለመደ ነው። ሆኖም በደቂቃዎች ልዩነት አንድ ወይም ሁለት እንጂ 7 እስረኛ ባንድ አይጠራም። ወደ ውስጥ ግቡ የሚባል ነገርም የለም። ጥሪው የሞት ጥሪ ነው እንዳንል ሰዓቱ አይደለም። ከተጠራነው ልጆች መካከል ሁለቱ ጋቢ ኢላያቸው ላይ ጣል አድርገው ነበር። ካቦው እንዲያስቀምጡ ስላዘዛቸው ተተወጡ። በካቦ መሪነት በሰልፍ ወደ ምርመራ ቢሮዎች አመራን። እዚያ አንድ ሲቪል የለበሰ መርማሪ ተረከበንና ወደ ተለያዩ የምርመራ ክፍሎች መድቦን በር ላይ እንድንቆም አዞን ሄደ። ትንሽ ቆይቶ ወደ እኔ ተመልሶ መጣና ቢሮውን አንኳኩቶ ይዞኝ ገባ። መጠነኛ ስፋት ያለውና ብዙም ውበት የሌለው ቢሮ ነው። ከጠረጴዛው ጀርባ ትልቁ የማዕከላዊ መርማሪ 50 አለቃ ተሾመ ቁጭ ብሏል። ደነገጥኩ። 50 አለቃ ትኩር ብሎ አየኝ። እጄን ወደፊት አጣምሬ እኔም አተኩሬ አይናይኑን አየሁት። ስሜን የታሰርኩበትን ምክንያትና ያለሁበትን የክፍል ቁጥር ከጠየቀኝ በኋላ ለሰኮንድ እንኳ አስቤው የማላቀውን የክስ ቻርጅ መደርደር ጀመረ። ቃል በቃል ባላስታውሰውም የተካሄደውን ድራማ ልንገርህ። ታዲያ ሲያባው እስር ቤትም ሆናችሁ አታርፉም አለኝ 50 አለቃ። መልስ አልሰጠሁትም። አሁን እውነቱን እንድትነግረኝ ይፈልጋለሁ። እዋሻለሁ ብትል አንተን አያርገኝ፣ ዱላውም ሞቱም አይቀርልህም። ሞት በሌላ በኩል መጣች ብዬ ሳላስብ አልቀረሁም። አሁንም መልስ አልሰጠሁትም። ሆኖም
ጉዳዩ አደገኛ ነው ብዬ ስለገመትኩ የልቤ ምት ፍጥነቱን ጨመረ። የሰራሃውን ንገረኝ፣ የምጠይቅህ ማስረጃ ይዤ ነው። ምን? የት? አልገባኝም። ለመጀመሪያ ጊዜ መልስ ሰጠሁት። የጓድ ሊቀመንበርን ፎቶግራፍ ምንድን ነው ያደረከው? ጓድ ሊቀመንበር ማን እንደሆነ እስኪጠፋኝ ድረስ ነገሩ ሁሉ ተምታታብኝ። አልገባኝም። የቱ ሊቀመንበር? የምን ፎቶ? የጓድ መንግስቱን ፎቶ በስፒል እየተቀጠቀ ካልወጋህም? ኧረ የምን ፎቶ? የምን ስፒል? ስለው በጣም ግራ እንደገባኝ ከፊቴ ሳይረዳ አይቀርም። አጠገቡ የነበረውን ክብ ደወል ሲያንጫርረው ተላላኪው ገባ። ጥራው፣ ያን ዘለቀ የሚባለውን ጥራው ብሎ ጮኸ። የማን ዘለቀ እንደሆነ በማሰብ ላይ እያለሁ ዘለቀ ገባ። አይኔን ማመን አልቻልኩም። ዘለቀ አብሮኝ 3 ቁጥር የታሰረ እስረኛ ነው። ከደቂቃዎች በፊት እኛ ስንጠራ አልተጠራም። ከኛ ቀደም ብሎ ሲጠራም አልሰማውም። ዘለቀ የደርግ ሰው ነበር። የደርግ ጽህፈት ቤት ተላላኪ ነበር ይባላል። የራሳቸው ሰው ላይ በተንኮል በስህተት ጠቁሞ አስገድሏል፣ አሳስሯል ተብሎ ነው የሚወራው። ወደኛ ክፍል ታስሮ ሲመጣ ለተወሰነ ጊዜ አግለነዋል። እኔም በማግደሉ ላይ እንደ ማንኛውም እስረኛ ተሳታፊ ነበርኩ። ዘለቀ አጠር ያለና ደንዳና ሰውነት ሲኖረው ሰክሮ እንዳደረሰው ሁል ጊዜ አይኑ የደፈረሰ ነው። በዚህ ላይ አይኑ ትልልቅ ነው። ይሄ አልበቃው ብሎ አይኑ በጭራሽ አያርፍም፣ እንደ ሌባ ይቅበዘበዛል። ማግደሉ ከቀረለት ከወራት በኋላ ቂም ይዞ በሐሰት እንደ ከሰሰኝ ወዲያው ገባኝ። ያም ሆኖ እኔን ብቻ ለምን እንደመረጠ እስከ ዛሬ ድረስ ማወቅ አይደለም መገመት አልቻልኩም። እንደዛን ቀው ሰው አተኩሬ ያየሁ አይመስለኝም። ድፍርስ አይኑ ላይ አይኔን ተከልኩበት። በትዝብትም አየሁት። አተኩሮ ሊያይኝ ሞከረ። ሆኖም ቅብዝብዝ አይኑ የኔን ትናንሽ አይኖች መቋቋም አልቻለም። አይኑን ከሌላ አንስቶ 50 ልቃ ላይ ተከለ። ከዚያም ጠረጴዛው ላይ፣ ቀጥሎም ግርግዳው ላይ፣ ወረቀት ላይ፣ ስፒል ላይ፣ እርሳስ ላይ፣ በመጨረሻም ማረፊያ ሲያጣ ነው መሰል እንደገና እኔ ላይ። ዘለቀ በል ንገረው። 50 ልቃ ተሾመ ነበር። የጓድ መንግስቱን ፎቶ በስፒል ፊታቸውን ጠቅጠቀሃል። ሐፍረት አይታይበትም። መቼ? ባለፈው ሳምንት። ፎቶውን የት አግኝቼ? ከጋዜጣ ላይ። ጋዜጣ እኮ እዚህ እስር ቤት አይገባም። ምራቁን ግርግጭ አድርጎ ዋጠና አንዳንዴ ይገባል። ቤተሰብ ዳቦ ጠቅልሎ ያስገባበት ጋዜጣ ላይ ነው የጠቀጠከው። እሺ፣ ስፒል ከየት አመጣው? የጓደኞቻችሁን ቁስል ለማፍረጥ በድብቅ ታስገቡ የለ? እናንተ እያለ ሲናገር ራሱ እስረኛ መሆኑን ክዶ ነው። ይሄ ቆሮቆንዳ፣ የሰው ቆሮቆንዳ። ለነገሩ ዘለቀ እውነቱን ነበር። ስፒል በሚስጥር እናስገባለን ለቁስል ማፍረጫ። ሆኖም አስተዳደሩ እንደሚያውቅ እንገምት ነበር። ራሴን ለመከላከል የሚያስችለኝ ካርዶች ያለቁ መሰለኝ። እውነት ነፃ እንደሚያወጣ ባውቅም የሐሰት አቅም ደግሞ ቀላል እንዳልሆነ የህይወት ልምዴ ነግሮኛል። ዓለም እውነት የነገሰባት ብቻ ሳትሆን ሐሰትም ዘውድ ደፍታለች። እውነት ከሐሰት ጋር እየተፋለመች አንዴ እያሸነፈች አንዴ እየተሸነፈች እንደኖረች ወደፊትም እንደምትኖር አውቃለሁ። ችሎቱ ቀጠለ። ዳኛው 50 አለቃ በጽሞና ያዳምጣል። ምን አይነት ፎቶ ነው ብዬ ዘለቀን ጠየቅኩት። ጉርድ ፎቶ ለብሰው አለ። የመቼ ጋዜጣ ስለው ደግሞ ያለፈው ሳምንት ውስጥ የወጣ አዲስ ዘመን። ممسالكا دولون دوله تلالاكيو زلو قبا يالفو سامنت يالدي زمن غازيت اوچن هلون مامتالي تلالاكيو سيوتا ستتا سفنا من أصب انت نبرا لوكم زلكم من اندم ياسب مقمتال چالكم يدانيون يامسالكا حسابنم انديهو ማስረጃው ከመቅረቡ በፊት በታመን ጥሩ ነበር አለኝ አምሳለቃ እኔን በሐሰት በመክሰስ የሚያገኘው ነገር ያለ አይመስለኝም ለምን እንደሆነ ባላውቅም እንደሚጠላኝ አውቃለሁ እያልኩ ዘባረኩ ከሌሎች አስበልጦ እንደሚጠላኝ በፍጹም ባላውቅም ስለዚህ ዋሽቻለሁ ማለት ነው የሞት ሞቴን ራሴን ለመከላከል የተናገርኩት ነበር አናርኪስት ያልተጠላ ማን ሊጠላ ነው? ከመሬት ተነስተው በሐሰት ይከስ አይችልም አለኝ አምሳለቃ ለዚያ እርክስናው ከሩቅ ለሚሸት ሰው ጥብቅና ቆሞ መልስ አልሰጠውም አምሳለቃ ወረቀት ማገላበስ ይጀምር እኔ በሐሳብ ተውጬ ጠራጠራውና ያለው ዘለቀ በዚያ ቅብዝብዛይኑ ክፍሉን ያማትራል ብዙ ቆይቶ ተላላኪው በወረቀት መያዣ ፋስትነር የተያዘ ጋዜጣ ለአምሳለቃ ሰጠው አምሳለቃ ጋዜጣውን ወዲያው መግለጽ ጀመረ የኔም አይን አብሮ ይገልጻል የመጀመሪያ ገጽ ላይ ነበር አለ ዘለቀ ጣልቃ ገብቶ ሳይጠየቅ አነጋገሩ በርግጠኝነት ነበር ራሴን ተጠራጠርኩ እውነት አድርጌ ይሆን ብዬ ሁሉ አሰብ በርግጥ የመንግስቱ ኃይለ ማርያምን ፎቶ አልተቀጠቅኩም ሆኖም ፎቶውና ስፒል ባንድ ላይ እጄ ቢገቡ ኖሮ አደርግ ነበር ዘለቀ ቀድሞ የተዘጋጀበት ነገር እንደሆነ ገባኝ ነፃ ልሆን እንደማልችል ወለል ብሎ ታየኝ ከሞት ወይም ከግርፋት እንደማላመልጥ አመንኩ ዘለቀ ተናግሮ እንደጨረሰ አምሳለቃ ተሾመ የመጀመሪያ ገጽ ላይ በማተኮር የተባለውን ፎቶ ከጋዜጣው ላይ መፈለግ ቀጠለ አቤት የጊዜው ርዝማኔ አንድም ጋዜጣ ላይ የተባለው ፎቶ አልተገኘም ቀኑን ታስታውሰዋለህ አምሳለቃ ዘለቀን ጠየቀው አሁን ትዝ የማይለኝ ሁለት ቀናትን ጠቅሶ ከሁለቱ አንዱ ቀን ሳይሆን አይቀርም አለው አምሳለቃ የተባሉትን ሁለት ቀን ጋዜጦች አገላብጦ ፈለገ የለም አሁንም ዘለቀን ቀና ብሎ አየውና የውስጥ ገጾችን ማገላበጥ ጀመረ የጌታቸው ጉርድ ፎቶ የለም ዞር ብዬ ዘለቀን አየሁት አይኑ ፈጥቷል ደም ለብሷል ከንፈሩ ይንቀጠቀጣል ግንባሩ ላይ ወዝ ይሁን ላብ አላውቅም ግን ተንጨጭቧል ወዝ ማለት ስለሚወድ ወዝ ይሆናል አምሳለቃ ተስፋ አልቆረጠም የጓድ መንግስቱን ጉርድ ፎቶ ፈለጋውን ቀጠለ የለም 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 የሚል እንደገደል ማሚቶ ከሩቅ የሚጮህ ድምጽ የሰማው መሰለኝ መቼም ተፈጥሮና ጭንቅላታችን ውስብስብ ናቸው ተጠንተው ያላለቁ ሊደረስባቸውም የማይችል ሚስተር በርግጥ የራሴ ጭንቅላት ይሁን አይሁን ባላውቅም ድምፁን እንደሰማሁ እስካሁን ድረስ አምናለሁ አምሳለቃ ተሾመ ሰለቸው ጋዜጣውን ወደፊት ገፋ እያደረገ በላውጣ እናሳየው አለው ትንሽ ብስጭት ብሎ ዘለቀ ጋዜጣውን እያየ ተቁለጨለጨ አጉረጠረጠ የተወሰኑ ተናገላበጠ አሁን ያምሳለቃ ፊት እየተቀያየረ ሄደ የዘለቀ ጠየም ፊት ከሰል ምስጋን ይግባውና ጥቀርሻ መሰለ አምሳለቃ ድንገት ከመቀመጫው ተነሳ በማርያም ዕለት የንጹህ ሰው ደም ልታስፈሰይ ነበር አለው ዘለቀን እኔ ባላውቀውም በኦርቶዶክስ ስሌት ቀኑ 21 የማርያም ዕለት ነበር በዚያን ዕለት ማመኑ ገረመኝ የሊቀመንበሩ ጉርድ ፎቶግራፍ ቢገኝ ሊገለኝ ነበር አልኩ ለራሴ። ደወሉን ሲደውል ተላላኪው ገባ። እኔን ይዞኝ ለመጣው መርማሪ እንዲያስረክበኝ አዘዘው። ለለቀናም ሳለቃ እዚያ ሲቀሩ እኔ ወጣው። ከዛው ሳንርቅ ከምሳለቃ ቢሮ ድምጽ መስማት ጀመረ። አምሳለቃ ሲሳደብ ነበር። ወዲያው የጥፊ ድምጽ ሰማን። በዘለቀ ላይ ያረፈ ጥፊ እንደሆነ ገምቻለሁ። ጥፊው የአምሳለቃ ይሁን የማርያም ግን አላወቅኩም። ከኔ ጋር ከመጡት ካንዱ ልጅ በስተቀር ሌሎቹ ጉዳያቸውን ጨርሰው ኮሪደር ላይ ቆመው አገኘዋቸው። ከሌላ ክፍል የመጣውን አንዱን ልጅ የተከሰስኩበትን ምክንያት ነግሬው እሱን ምን እንዳሉት ጠየቅኩት። ኢህአፓ አልጠፋም ብለህ ታወራለህ ተብዬ ነው ብሎ እሱን የተቆመበትን የሌላውን የጆሮ ጠቢ ስም ነገረኝ። በኋላ እንደሰማነው የምርመራ ማዕከሉ በእያንዳንዱ ክፍል ጆሮ ጠቢዎች አሉት። ያን ቀን ታዲያ እነዚሁ ጆሮዎች ወርሃዊ ይሁን የመንፈቅ ሪፖርት ማድረጋቸው ነው። ዘለቀ የከሰሰኝ የሚያቀርበው ሪፖርት ስላጣኮ ነው። የተጠራነው ልጆች በሙሉ ጉዳያችን ስላለቀ በመጣንበት ሁኔታ ተሰልፈን ተመለስ። ወደ ተለያየ ክፍል እንድንበተን ስለታዘዘ ከሶስት ቁጥር ወደ ሶስት ቁጥር ተዛወርኩ። ዘለቀ እንደጠቆመብኝና እንዲጠነቀቁ ለሶስት ቁጥር ጓደኞቼ ወዲያውኑ መልእክት ላኩ። ዘለቀ ያን ቀን እንደተገረፈና ሂሳቡን እንዳገኘ ሰማው። ከዚያ ቀን በኋላ አይኑን አይቼው አላውቅም። የት እንደሄደም አላውቅም። እስኪ በቃኝ ከት ብዬ ሳኩ። ትንሽ ቆይቼ ደግሞ ነገሩ ሁሉ ገረመኝ። ለማንኛውም ስለ ዕለቱ የማርያም ችሎት ዳኛ ስለ አምሳለቃ ተጨማሪ ነገር መስማት መፈለግ ብቻ አይደለም፣ በጣም ጓጓው። ቀደም እንደነገርኩህ አምሳለቃ ተሾመ የማዕከላዊ የመርማሪዎች ቁንጮ ነው። በጣም የሚፈራ ጨካኝ ሰው ነው። ሰውየው በምርመራና የስነ ልቦና ጫና በመፍጠር የተነካነ ነው። ንግግሩ ሽብር ይፈጥራል። እንደገና ደግሞ እንደ አባት አይነትም ነው። በጥሞና ለተመለከተው ሁለት ሰብዕና ያለው ይመስላል። ጭካኔና ሐዘኔታ የተቀላቀለበት በኔ እይታ ማለት ነው። ይህ ሁለት ገጽታው ተፈጥሯዊ ይሁን ወይም ደግሞ በሙያው የተካነው አላውቅም። እንደ ሌሎቹ ፋሽስቶች መጀመሪያ ያየሁት ዕለት አልጠላሁትም። አምሳለቃ ቢያንስ ሶስት ጊዜ ከኢህአፓ ጥይት አምልጧል። ገደብ የሌለው ጭካኔው የተረጋገጠው ማዕከላዊ ለአጭር ጊዜ ጥበቃ ላይ የተሰማራ የኢህአፓ ደጋፊ በሰጠው ሪፖርት ነው። የሚገደሉ ልጆችን ከእስር ቤት አስወጥቶ እንዴት መኪና ላይ እንደሚያሳፍራቸው የሚገልጸው ያ ሪፖርት ዘግናኝ ነበር። ልጆቹ ሲሳፈሩ አምሳለቃ እዚያው ይቆማል። እንዲያርጓቸው እንደሱ አይደለም እያለ መመሪያ ይሰጣል። ሟቾችን በሆዳቸው በማስተኛት እጅና እግራቸውን ወደ ኋላ አስደርጎ በፕላስቲክ ገመድ ያሳስራቸዋል። ከዚያ በኋላ በሁለት ወታደሮች እጅና እግራቸውን አስይዞ እንደ ጆንያ መኪና ውስጥ ያስወረውራቸዋል። ይህ ዘግናኝ ሁኔታ ከተሰማ በኋላ ነበር ኢህአፓ የመጀመሪያውን ሙከራ ያደረገው። እዚያ ሙከራ አምሳለቃ መለጠ። ለሁለተኛ ጊዜ የእሱ ጉድ የወጣው 40 ልጆች ሊገደሉ ሲላኩ 6 ልጆች ከመኪና ዘለው ካመለጡ በኋላ ነው። የእነሱ ሪፖርት ደግሞ ጭራሽ የማይታመን ነበር። እንዴት ያስገርፍ እንደነበር ለሞት የሚያስልካቸውን መኪና ውስጥ በጣር ሲጮሁ እንዴት በሳንጃ እየወጋ እንደሚያስገድላቸው ሁሉ ተናገሩ። ከዚያ በኋላ ነበር ኢህአፓ መጀመሪያ ቢስተውም የተከፈለው መስዋዕትነት ተከፍሎ ሌሎች ተደጋጋሚ ሙከራ ያደረገው። ግን ከሁሉም የግድያ ሙከራ አመለጠ አሉ። ከዚያ በኋላ መኖሪያውን እዚያው የምርመራ ማዕከል ጋር ተያይዞ በተሰራ ቤት አደረገ። እግሩ ከዚያ ግቢ ከወጣ አንቺ የሚላት ያፓ አፍለቀውም። የተለየ ጉዳይ ወደ ደርግ ጽፈት ቤት ሲወጣ ግዴታ ስለሚሆንበት በከፍተኛ ጥበቃና አጀብ ነው። ከዚያ በተረፈ ዘመድ አይጠይቅም፣ ለቀብርም አይወጣም፣ የቅርብ ዘመዶቹ ሰርግ ላይም አይገኝም። በምሳ ሰዓትና ማታ ወደ ቤቱ ሲገባ የእስር ቤቱን አጥር ለማለፍ መሰላል ይጠቀማል። በዋናው በር ዞሮ ከሄደ ኢሃፓ ልታገኘው ትችላለች። በዚያ ወፈር ባለ ሰውነቱ በመሰላል ሲሻገር ማየት ያስቃል፣ ለራሱም ሳይገርመው አይቀርም። እሁድ እሁድ እየገረፈና እያስገረፈ እዛው ግቢው ስለሚውል 24 ሰዓት አብዮቱን ሲያገለግል የሚውል ጓድ ተብሎ ተሸልሟል። ሃምሳ አለቃ ከእስር ባልተናነሰ ሁኔታ እዚያው ማዕከላዊ ኑሮውን ገፋ። ሃምሳ አለቃ ተሾመ ተራ መርማሪ ነው፣ ግን ቁጥር አንድ ነበር። ትላልቅ የምርመራ ጉዳዮች ካሉ መርማሪው እሱ ነው። በተለይ ቁልፍ የኢሃፓ ሰዎች ከተያዙ የእሱ ናቸው። ሃምሳ አለቃ ተሾመ ይዞታል የተባለ ምርመራ ያለምንም ጥርጥር አደገኛ ወንጀል ነው፣ ውጤቱም ሞት ነው። እሱ በያዘው ምርመራ ያልተገደለ ሰው ካለ በርሸና ወቅት የሞተ መስሏቸው ትተውት የሄዱ ወይም ከመኪና ዘሎ ያመለጠ ብቻ ነው እየተባለ በሰፊው ይነገራል። በሙያው በጣም የተካነ ሰው ነው ይባላል። ምናልባት ውጪ ሄዶ ተምሮም ይሆናል። በማስታወስ ችሎታው ተወዳዳሪ የለውም። አንድ ጊዜ ያየውን እስረኛ ከነስሙና ከነጉዳዩ ከዓመታት በኋላም ቢሆን በጭራሽ አይረሳውም። አንተ በዚህ ጉዳይ አልነበረም የተያዝከው? በዚህ ዓመተ ምሕረትና በዚህ ወር አይደለም? እዚህ ቦታ አይደለም የተያዝከው? ከነገሌ ጋር አይደለም የታሰርከው? ሲል ጠንቋይ ነው እንዴ ያስብላል። የምርመራ ሥራ እንደ ሌላው ሥራ የተከበረ ሙያ ነው ብያምናለሁ። እነሱ ግን አረከሱት። ለመንግሥት ሳይሆን ለደርግ ስለቆሙ ሕዝቡን ጨረሱት። የተከበረው የምርመራ ሙያ ስም የገዛ ዜጎቻቸውን ገላ እየዘለዘሉ አረከሱት። ሁሉም ነገር የሚያልቀው መርማሪዎች ለገዢው ፓርቲ የቆሙለት ነው። ደርግ ከወደቀ አብረን እንወድቃለን ብለው ስለሚያስቡ በዓለም ላይ ያልተፈጸመ ግፍ ፈጸሙ። እንደነሱ አይነቱን ሰው ገራፊ ወይም ገዳይ እንጂ የተከበረውን የፖሊስ መርማሪ ስም አልሰጣቸውም። ወደ ጉዳያችን እንግባ። ሃምሳ አለቃ ከእኛ ከኢሃፓዎች የበለጠ የመኢሶን ሰዎችን ይጠላ ነበር። ሞራላቸውን የሚነካው እኛን እያሞካሸ ነው፣ ፈርጣጭ ሁሉ ይላቸዋል። ኢሃፓ ወንድ ነች፣ ዓላማ ያላት፣ ለዓላማው የምትሞት። እናንተ መኪና ሙሉ ሰው ጠቁማችሁ እኛን በሥራ መወጠር ብቻ ነው ሥራችሁ፣ በምንም መመዘኛ ኢሃፓ ጫፍ ላይ አትደርሱም ይላቸዋል። አንዳንድ ጊዜ ካድሬዎች፣ አብዮት ጠባቂዎች ወይም ሌላ የደርግ ሰዎች ሲታሰሩ ራሱ ነው እኛ ጋር ይዟቸው የሚመጣው። ዋናው በር ላይ ይቆምና የእኛ ጠላቶች መሆናቸውን ጠቆም ያደርገናል። በሉ ደህና ቦታ ሰጥታችሁ አስተናግዱት አይነት ነገር ይለናል። ምን ማለቱ ነው? እንድንቀጣው የሚፈልገውን ነዋ። በ1970 ዓመተ ምህረት እውቅ ጨካኝ ሰው ታስሮ ሲመጣ አንዳንዴ ይጎነተላል። ያለበለዚያም መፈጠሩን እስኪጠላ በዚያ ሁሉ እስረኛ ይገለላል። ሃምሳ አለቃ በተለይ በግል የሚጠላው የደርግ ሰው ከመጣ በሽሙጥ መልክ ማንነቱን ያውጃል። ሃምሳ አለቃ ጥቆማ ተደጋጋሚ ጉሽሚያ የደረሰባቸው ሰዎች ለአስተዳደር ያመለክታሉ። ኢሃፓዎች ሊገሉን ነው ብለው ይከሳሉ። አርፋችሁ ተቀመጡ፣ የብዙሃኑን ድምፅና ሕግ አክብራችሁ ኑሩ ብለው ይመልሱላቸዋል። ለዚህ አይነት ምላሽ ደግሞ ዋናው ተዋናይ ሃምሳ አለቃ ነው። ለምንድን ነው ግን እንዲህ አይነት ሥራ የሚሠራው? ምናልባት ጥላቻው የመነጨው በድርጅት ሽኩቻ ሳይሆን አይቀርም። እሱ የገዢው ፓርቲ የሰደድ አባል ስለሆነ የሰደድ አባል ስለመሆኑ ማስረጃ የለኝም፣ ፈርዶብኝ በግምት መናገር ወዳለሁ። ለማንኛውም የሚታሰሩት ከሰደድ አባላት ውጭ የሆኑት ናቸው። እንግዲህ ሶስትና አራቱን ያጋር ድርጅት ፓርቲዎች ተራ በተራ በማሰርም በመግደልም እያጠፋቸው ስለነበር የእስር ቤቱ ድርጊት በዚያው ጥቃት አካል ሳይሆን አይቀርም። የውጭውን ሁኔታ የሙቀት መጠን የምናውቀው 50 ለቃ በእኛ በኢሃፓዎች ላይ ሲዘምት ነው። በተለይ ጎምቱ የደርግ ሰው በኢሃፓ ከተገደለ 50 ለቃ እየተደረደረ ወደኛ ይመጣል። ምድረ ኢሃፓ እዚህ ቁጭ ብለሽ ትቀለቢያለሽ እያለ ይጮሃል ብቻ ሳይሆን ያንባርቃል። እዛው ቆሞ ማበድ ይጀምራል። ከዚያም አየር መቀበል ይከለክለናል። በቀን ቤት ውስጥ አስገብቶ በሩን ያዘጋብናል። ሌሊት ደግሞ የአየር ማስገቢያው ፍርግርግ ብረት እንዲሸፈንብን ያዛል። ያን ቀን እሱ የያዘው ተመርማሪ ጉዱ ይፈላል። ያለ ምክንያት ያስገርፈዋል። እናለፋ 50 ለቃ ፍጹም አውሬ የሚሆነው ከተማ ውስጥ ቁንጮ ፋሽስት በኢሃፓ ሲገደል ነው። ምናልባት ራሱን በሟቹ ቦታ ሳያስቀምጥ አይቀርም። ቁልፍ ኢሃፓና በርካታ ልጆች ከተያዙም የምናውቀው በ50 ለቃ ነው። እኛ ጋር ይመጣና እንደ ሕፃን ልጅ ይቦርቃል። መፎከር ብቻ ሳይሆን ያቀራራል። 50 ለቃ ተሾመ ሁለት ገጽታ አለው ብያለሁ። በሚገርም ሁኔታ የተወሰኑ የኛ ልጆችንም ከሞት አድኗል። አንዳንድ ጊዜ የከፍተኛ መርማሪዎች ይመጡና እስረኛ አሳልፎ እንዲሰጣቸው ይጠይቁታል። በተለይ ስም ያላቸው ማዕከላዊ የታሰሩ የኢሃፓ አባላት ካሉ ይመረቅናሉ። 50 ለቃ ግን ቢሞትም አይሰጣቸውም። ራሱ ቢገል ይሻለዋል። ወዳጄ በቦ በ50 ለቃ አልሰጥም ባይነት ነው ከሞቱ የተረፈው። አንድ ሌላ የኛ ልጆች ያስታውሱኛል ልንገርህ። አንድ ጊዜ የሆነ ነጋዴ በኢኮኖሚ አሻጥር ተከሶ ይያዛል። እቃ በመቅበር በገበያ ላይ እጥረት ፈጥረሃል በሚል ነው የታሰረው። ምናልባትም የባትሪ ድንጋይ ሳይሆን አይቀርም። የኢኮኖሚ አሻጥር ደግሞ ያን ጊዜ ለሞት የሚያበቃ ወንጀል ነው። ጉዳዩን የያዘው መርማሪ ነጋዴውን ሊያውጣጣው ቢሞክር ያቅተዋል። ቆይቶ ለ50 ለቃ ተሾመ ተላለፈ። አንድ ሌሊት የዝናብ ቀን 50 ለቃ ክላሹን ደረቱ ላይ አድርጎ ሁሌም እንዲያ ነው የሚይዘው ወደ እስር ቤት መጣና ከእንቅልፉ አስቀስቅሶ ይዞት ወጣ። እስረኛው ሁሉ ሊገለው ነው ብሎ በጣም አዘነ። ሲነጋ 50 ለቃ እስረኛውን ይዞ ተመለሰ። ለካ ሌሊት ወደ ጫካ ወስዶ ረሽንሃለሁ ብሎ አስፈራርቶት ነበር። ነጋዴውም የማትገለኝ ከሆነ በእግዚአብሔር ስም አልልኝና አስረክባለሁ ይለዋል። ደሞ ለመሐላ 50 ለቃ ጉዳዩ አይደለም፣ የቅዱሳንና የጻድቃን ስሞች ሁሉ አልቀረም አሉ ማለለት። በውላቸው መሰረትም ደብቆት የነበረውን ሸቀጥ በሙሉ አስረክቦ አረፈው። 50 ለቃ ታዲያ ሰውየው ሙስሊም ስለሆነ አስፈጥሬው ነው የመጣሁት እያለ ሲያስቅበት ዋለ። በውላቸው መሰረት ሳይገለው ቀረ። ብዙ ዓመት ታስሮ ሳይፈታ አይቀርም። ባክህ የተሼ ነገር አያልቅም፣ በቃኝ። የሚገርም 50 ለቃ አልኩ ለራሴ። ከእስር ቤት ውጭ ስላለው ሁኔታ ዝርዝር ነገር ይሰሙ እንደሆንና እንዳልሆን ስጠይቀው የምንሰማው ሁሉ ክፉ ዜና ነበር ብሎ ቀጠለ። በተለይ 1970 ዓ.ም ከተጋመሰ በኋላ ታስረው ከሚመጡ ልጆች የምንሰማው ወሬ ልብ የሚሰብር ነበር። በመላ አገሪቱ ቀይ ሽብር ጣራውን ነክቷል። ሬሳዎች የትም ይጣላሉ። የመንግስት ታጣቂ ማንንም የመግደል መብት ከመቼውም ጊዜ በላይ ተሰጥቶታል። ቀበሌዎች፣ ከፍተኛዎች፣ ፖሊስ ጣቢያዎች፣ የጦር ካምፖች፣ መጋዘኖችና የተመረጡ የተወረሱ ቤቶች ወደ እስር ቤትነት ተቀይረው በሁሉም እድሜ የሚገኙ ዜጎች በተለይም ወጣቶች ይገረፋሉ፣ ይሰቃያሉ፣ ይገደላሉ። የዚያን ሁሉ የጅምላ አስገዳይ የነበሩ ዕውቅ ሰዎችን ስም የሰማነው እዛው እስር ቤት ነው። ማንም ይነግራችሁ? ስለማን ነው የሰማችሁትስ? ከአዲስ ታሳሪዎች ነው የምንሰማው። የራሳቸው የደርግ ሰዎችም ምንጮቻችን ናቸው። በመታሰራቸው የሚናደዱ የደርግ ሰዎች አለቆቻቸውን ያሟቸዋል። እነሱ እንዲህ አርገው እኛን እንዲህ አደረጉ ይሉናል ብለው ያሟቸዋል። ይሄ የተለመደ ነው። አንዳንዶቹም ራሳቸውን ነፃ ለማድረግ ስለሌሎች ኃጢአት ያወራሉ። በመላው ኢትዮጵያ የሚደረገውን ግድያ ይመሩና ያስተባብሩ የነበሩትን ሰዎች ይነግሩንም ነበር። ከክፍለ ሀገር ታስረው የሚመጡ ልጆችም በርካታ ያውሪ ሰብእና የነበራቸውን ሰዎች አስተዋውቀውናል። የሸዋ ክፍለ ሀገሩ ካሳዬ ያራጋው፣ የከፋው ስምዖን ጋሌሮ፣ የሲዳሞ ጴጥሮስ ገብሬ፣ ያሩሲው ደበበ ሁሪሳና እሸቱ ገበየው፣ የትግራዩ አብርሃ ለማ፣ የጎንደሩ መላኩ ተፈራ፣ የጎጃሙ መቶ አለቃ እሸቱ አለሙ፣ የጅማው ተሰማ በላይ፣ የጉራጌው ገስግስ ገብረ መስቀልና እንድሪያስ ቡታ፣ የድሬዳዋው ዘለቀ በየነን ስም የሰማነው እዚያው እስር ቤት ነው። ከሁሉ ቀድመን የሰማነው ግን የአዲስ አበባዎቹን ነበር። ከንቲባው አለሙ አበበ፣ የከፍተኛ አንዱ እርገጤ መድበው፣ የከፍተኛ ሁለቱ ኤልያስ ኑር፣ የከፍተኛ አራቱ እንዳለ ጎሳዬ፣ የከፍተኛ 15ቱ ከፈለኝ አለሙ፣ የከፍተኛ 16ቱ ቺፍ ተስፋዬ፣ የከፍተኛ 9ኙ ቀልቤሳ ነገው ትዝ ይሉኛል። ያንዳንዶቹን ስም እኔም የሰማዋቸው ይመስለኛል። ስማቸውንማ መስማት አይቀርም፣ ሰምተዋል። ያንንም የታወቁ ነበሩ። እውቅና እኮ ዘፈን በመዝፈንና ፊልም በመስራት ብቻ አይመጣም። ሂትለር፣ ሂምለር እና ግራዚያኒ ዝና ያገኙት ሚሊዮኖችን በመጨረስ ነው። የኛዎቹም እንዲሁ ናቸው። ሳይታሰሩ በፊትም ሆነ አሁን ዝነኞች ናቸው። ለማንኛውም እኛ የሰማነው ማንነታቸውን ብቻ ሳይሆን ለጆሮ የሚዘገንነውን ድርጊታቸውንም ጭምር ነበር። ግን ሁሉም መርዶ ነበር። ኢያፓ ማጥቃት ይቅርና ራሱን መከላከል የማይችልበት ደረጃ ደርሷል የሚለው ዜና ቅስማችንን ሰብሮታል። የድርጅታችን መዋቅር ፈራርሷል። ዜናውን እየጓጓጠን ቢሆንም ልንቀበለው ግድ ነበር። በግሌ ከድርጅቱ ይልቅ እኛን የመሰሉ ልጆች እንደ ቅጠል መርገፋቸው ካዘኑ ልቤ ላይ እንደ ጦር ተሰንቅሮ ነበር። የማውቃቸውን የኢያፓ ልጆች በሙሉ አንድ በአንድ ማስታወስ የቀን ተቀን ስራዬ ነበር። እንደ ወሬው ከሆነ ከሞት የተረፈ ሰው እስር ቤት ነው። ገና በጊዜ የኢያፓ መዋቅር ሳይፈርስ መታሰሬ ለበጎ ይሆን እያልኩ ራሴን እጠይቅ ነበር። ከእስር ቤት ከወጣሁ በኋላ ያለ ጓደኛ መቅረቴን ሳውገን ምን ነው በሞትኩ ኖሮ ብያለሁ። አሁንም አልፎ አልፎ ስለ ጓደኞቼ ሳስብ የሚሰማኝ ያው ስሜት ነው። የኢያፓ ታሪክ እኮ እንደነበረው የአባላት ብዛት አልተጻፈም። ተጽፏል፣ ግን በጣም ትንሽ መጻሕፍት ናቸው። አሁን በቅርቡ አንድ ስብሰባ ላይ ኢያፓዎች ለምንድን ነው ታሪካቸውን የማይጽፉት ተብሎ ሲጠይቅ ደራሲ ኃይለ መለኮት መዋዕል ጸሐፊዎቹ እኮ በሙሉ አልቀዋል ያለው እንዴት ስሜቴን እንደነካው ልነግርህ አልችልም። እውነቱን ነው። ያለቁት ልጆች ተመርጠው የተገደሉ ይመስል የትውልዱ አስኳል የነበሩት ናቸው። ለዚህ ነው መሰል እስካሁን የተጻፉት ከሶስትና ከአራት የማይበልጡት። ለነገሩ በሕይወት ያሉትም የማይጽፉት ሰቆቃውን ማሰብ ስለማይፈልጉና ሰዋዊ ስሜታቸውን ስለሚያጨነግፈው ሊሆን ይችላል። ይህን ስሜት ለመረዳት የዚያን ጊዜ ሰለባ መሆንን ይጠይቃል። የእኒያ ልጆች ስቃይና አሟሟታቸውን ማሰብ በራሱ ለበሽታ ይዳርጋል። ብዙዎቹ ዝም ያሉት ከዚያ ስሜት ያመለጡ ስለሚመስላቸው ይሆናል። የተፈለገውን ያህል አለመጻፉ ታሪኩን በወጉ እንዳይታወቅ አድርጎታል። ልክ ነህ። ሁኔታው ኢያፓን ለሚጠሉ፣ በወቅቱ ያልነበሩ ወይም የወቅቱን ሐቅ ለማወቅ ጥናት ማድረግ ላልፈለጉ ጸሐፍት ተመቸ። እኒያን ለዴሞክራሲና ለሕዝባዊ መንግሥት ሲሉ ሰውነታቸውን ስለተዘለዘለና ሬሳቸው መንገድ ላይ ስለተጣለ ለአገር ግድ የሌላቸው ጦር ሰባቂ ትውልድ በሚል የአንዳንድ ኮንፈረንስ የፖለቲካና የጥቂት ልብ ወለድ መጻሕፍት ማሟሻ አደረጓቸው። ኢያፓ በርካታ ስህተት ነበሩበት፣ ይህ አያጠያይቅም። ያንን ነጥሎ በሚዛናዊነት መተቸት ግን እውቀትም ነው ታሪክም ነው።
ተወኛቦ እየመላለስ ከዚያ ውስጥ ከተኛለ ወይስ ራሴው ነኝ የምገባው? ግን እኮ ብዙ ባይሆንም ጥቂት ያሁን ትውልድ ልጆች ምን ነው በዚያ ዘመን በተፈጠረ ኖሮ ሲሉ ሰምቻለሁ። ሁሉም እኮ ኢህአፓን አይተላም። ሁሉም ደግሞ ኢህአፓን መውደድ የለበትም። ይማራው ታሪኩ ያለመጻፉ ላይና አልፎ አልፎ ሚዛናል ባይሆኑ ትችት በሚሰጡት ላይ ነው። እንዳልከው ምን ነው ያኔ ተወልጄ ኢህአፓ በሆንኩ የሚሉ ወጣት ልጆች ነበሩ። ስላልጠየቅከኝና ጉዳዩን ስላላነሳነው ነው። ያ ሁሉ ጽናትና ተጋድሎ በተለይ የፖለቲካ ስሜት ላለው ወጣት ማስደመሙና ማጓጓቱ አይቀርም። ቁም ነገሩ ግን ማንንም ይውደደው ይጥላው የኢህአፓ ልጆች ታሪክ የኢትዮጵያ ያንድ ትውልድ ታሪክ ነው። በመቶዎች የሚቆጠሩ ሰዎች የተካፈሉበት ተራ ድርጅት አልነበረም። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ በአስር ሺዎች የሚቆጠሩ ህብረ ብሔር ኢትዮጵያውያን አንድ ላይ ቆመው የተዋደቁበት ነበር። ተወደደም ተጠላም እውነቱ ያ ነው። ከምሁር እስከ መሐይም፣ ከላባደር እስከ ወታደር፣ ከአዋቂ እስከ ህፃን ቁጥር ስፍር የሌላቸው ሰዎች ወይ የኢህአፓ አባል ነበሩ ያለበለዚያም ደጋፊ ነበሩ፣ ለዛውም ብሩህ አእምሮ የነበራቸው። ይህ ደግሞ ሌላው ሀቅ ነው። ለማንኛውም አሁንም ኢትዮጵያ ለዘላለም ትኖር። በነገራችን ላይ ስለ አንድ ወጣት ልጅ ድንገር ቼጉቬራ የሚል በአማርኛ የተጻፈ መጽሐፍ ይዞ ታክሲ ውስጥ አገኘሁት። መጽሐፉ መተርጎሙ ስለማላውቅ ይሄ መጽሐፍ ተተርጉሟል እንዴ አልኩት። አዎ እርሱ ያነበቡት እንግሊዝኛውን ነው አለኝ። ባንተ እድሜ እያለሁ ነው ያነበብኩት አልኩት። የዚያ ትውልድ አካል ነበሩ ማለት ነው ሲለኝ ላዝናናው ብዬ ወደ ጆሮው ጠጋልኩና ያውም ኢህአፓ አልኩት። ለምንድን ነው ታዲያ መጽሐፍ ማጽፎት እያለ እንዴት እንደወቀሰኝ ልነግር አልችልም። ከአመታት በፊት ወደ 200 ገጽ ያህል ጽፌ በክብሪት የለኮስኩት ታሪክ በዚያ ልጅ ወቀሳ ስህተት መሆኑ ገባኝ። የሚገርም ልጅ ነው። ለምን መጽሐፍ እንዳለብን ሲያስረዳኝ በውስጤ ምክንያት ነው እያል የምደረድረውን በሙሉ ፉርሽና ከንቱ አርጎብኝ አረፈ እልሃለሁ። ይሄም ትውልድ እኮ በጣም ብዙ በሳል ልጆች አሉት። ልጁ እኮ ስለ ኢትዮጵያ ቼ ጉቬራዎች የሚያነሳውን ስላጣ ነው የላቲን አሜሪካውን ቼ የሚያነባው። በጣም እንጂ እንደኛ ዝናር የማያምራቸው ያሁን ትውልድ ፖለቲከኛ ልጆች አሉ። ብዛት ባይኖራቸውም ቆራጥነታቸው የሚገርም ነው። ምርጥ ደራሲዎች፣ ሰዓሊዎች፣ ዘፋኞች ይሄ ትውልድ አለው። ሆኖም አንዳንድ ሰው ሁለቱን ትውልድ ሲያወዳድር ሲሞክር ይገርመኛል። ሁለቱም ትውልዶች የሚወክሉት ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ሁኔታዎች በፍጹም የተለዩ ናቸው። መመዘን ያለባቸው በነበሩበት አገራዊና ዓለም አቀፋዊ ዳራ ነው። ስለዚህ ሁለቱን ትውልድ ማወዳደር ትርፉ መንጋጋ ማላቀቅ ብቻ ነው የሚሆነው። ያ ትውልድ በራሱ ዘመንና ቀመር እንደተጓዘ ይህም ትውልድ መጓዝ ያለበት በራሱ ዘመን ነው። ታሪኩንም እየሰራ ያለው በራሱ መንገድ ነው። እንደዚያ ትውልድ ካልሆንክ የሚሉ የታወሩ ናቸው። ለምን እንደኛ ትውልድ ይሆናሉ? የኛ ትውልድ ስለሚበልጥ ነው? አይበልጣቸውም። የቱም ትውልድ ከየቱም አይበልጥም። የቱም ትውልድ ከየቱም አያንስም። ሚዛኑ ለየቀል ነውና። ከዚህ ርዕስና ከማዕከላዊ ስሜት እንውጣ ስለው እንግዲያውስ ዳግም ምርመራ ግን አዲስ ተስፋ የሚያስብል ሁኔታ ውስጥ የገባውበትን ታሪክ ልንገርህ ብሎ ታሪኩን ቀጠለ። ከጥቂት ጊዜ በኋላ ለምርመራ ተጠራው። በማርያም ችሎት ያገኘሁት ፍትህ ይግባኝ ተብሎበት ይሆን እያልኩ አሰብኩ። መርማሪው ስሙ ወልዴ ይሁን ወልደ ምናምን ረስቼዋለሁ። ስሜን፣ መቼና የት እንደታሰርኩ፣ ለምን እንደታሰርኩ እየጠየቀ ሲመዘግብ ምርመራ ጨርሻለሁ አልኩት። ማን ጠየቀ አለኝ በቁጣ። እውነቱን ነው፣ ማን ጠየቀኝ? ምን ተይዞብሃል ሲለኝ አንድ የዲሞክራሲያ ጋዜጣ ነው አልኩት። የተያዘብኝ ግን ሁለት ሶስት ነበር፣ ምንነቷን ካላወቅኩት ከአንድ ሌላ ወረቀት ጋር። ከኢህአፓ ጋር የነበረኝን ቁርኝት
ምን እንደሰራው ከነማን ጋር እንደሰራው እንደ አዲስ ተመርማሪ ይጠይቀኝ ጀመር። አባል እንደልነበርኩ ስነግረው አልተናደደም አንጨሀበኝም። ደርግ ጽፈት ቤት የሰጠውትን ቃል ሰላምታ ተነገርኩት። ከምነግረው በላይ ብዙም ይጽፍ መስሎኛል። በጣም ግራ ተጋባው። ፋይሉ ጠፍቶባቸው ይሆን የሚል ሐሳብ መጣብኝ። ሆኖም አጠገቡ የነበረውን ፋይል አልፎ አልፎ ስለሚመለከት ከደርግ ጽፈት ቤት የመጣ የኔው መሰለኝ። መርማሪው ስራ ይበዛበት ይመስላል። የኔን ጉዳይ ጨርሶ ወደ ሌላ መርማራ ለመግባት ሳይፈልግ አልቀረም። የተወሰነ ደቂቃ ከቆየ በኋላ ፈርማለኝ። ምን እንደጻፈ እንኳን ሳያስነብበኝ ፈረምኩለት። ደቦ ለፊርማ። ከዚያ እንደወጣው ነገር ሁሉ ግራ ገባኝ። ምን አስበው እንደገና እንደጠየቁኝና ወዲያው ማስፈረም ደግሞ ምን የሚሉት አሰራር እንደሆነ ሳዋጣ ሳወርድ ሰነበት። ከጥቂት ሳምንት በኋላ እንደገና ተጠራው። ያስጠራኝ ቀድሞ የጠየቀኝ ሰው መሆኑን ሳውቅ ትንሽ ተረጋጋው። በሌላ በኩል ደግሞ ወደምኖርበት ከፍተኛና ቀበሌ ሄዶ አጣርቶ የመጣም ስለመሰለኝ ደንግጫለሁ። እዚያ ከሄደ ጉዴ እንደሚፈላ አውቄዋለሁ። አይኑን ሳየው ምንም ነገር ማንበብ አልቻልኩም። ትንሽ ደቂቃ ፋይሎችን ካገላበጠ በኋላ አንድ ዓመት ተፈርዶብሃል፣ ስንት ወር ነበር የታሰርከው አለኝ። መስከረም አልኩት። እሱ እንዲቆጥርልኝ የጠየቀኝን ትቼ የታሰርኩበትን ወር ነገርኩት። ጨርሰሃል፣ ክረምቱን ታስረህ ነው የምትፈታው ብሎ አሰናበተኝ። በደስታ እየተንሳፈፍ በክፍሌ ገባሁ። ዜናውን ለእስር ጓደኞቼ አበሰርኩ። በሁለት ጣታቸው እያጨበጨቡ በድምፅ ደግሞ ፕስ እያሉ የደስታዬ ተካፋይ ሆኑ። እስር ቤት ጭብጨባ ስለማይቻል የመሃል ጣትንና አውራ ጣትን በማንጣጣት በድምፅ ደግሞ በረጅሙ ፕስ በማለት አድናቆትንና ደስታን እንገልጻለን። በዚያ ዕለት ጥቂት ልጆች ተጠርተው እስከ ሁለት ዓመት በሚደርስ የፍርድ ውሳኔ ተነገራቸው። ቢያንስ ግማሾቹ የኔቢጤ አጭበርባሪዎች እንደሆኑ ገምቻለሁ። በእኛ የፍርድ ዜና ግቢው ውስጥ አዲስ የተስፋ መንፈስ ነገሰ። የኔ አንድ ዓመት ፍርድ የገረማቸው የተወሰኑ ልጆች የአባ ውስጥ የነበረኝን ደረጃ ለማወቅ ጓጉ። እነሱ የሚሰጠው ፍርድ ምን ሊሆን እንደሚችል ለማስላት ነበር። ምርመራ በሚመስል ጥያቄ አጣደፉኝ። የኢሃፓ የብረት ዲሲፕሊን ገና ከደሜ አልወጣም። ለሁሉም የመለስኩት ለመርማሪው የነገርኩትን እውነቱን ነበር። ሆኖም በቆይታችን በፖለቲካ ዙሪያ ብዙ ስለተወያየን የፈጠራ ታሪኬን እውነት ነው ብለው አልተቀበሉኝም። ስድስት ቁጥር ውስጥ ብዙ ስላልቆየሁ የብዙዎቹን ልጆች ስም ረስቼዋለሁ። የተወሰኑትን አሁን ከማገኛቸው ልጆች ጋር ሆነን ለማስታወስ ሞክረናል። ሲራክ፣ ሐስራት፣ ዮሐንስ፣ መሐመድ፣ ኢዮብ፣ አብዱላዚዝ፣ ሁለቱ መስፍኖች፣ ሀብታሙ፣ ሰብስቤ፣ ታፈሰ፣ ታደሰ፣ ጌታቸው የሚባሉ ነበሩ። ከተወሰነ ቀን በኋላ አንድ ያልታሰበ ሲሳይ ወረደልኝ። ምግብ አመላላሽ እንዲሆን በካቦው ታጨው። ሁለት ሶስት ልጆች ስለተፈቱና ከርቸሌ ስለሄዱ እነሱን ለመተካት ነው የታጨሁት። ለምግብ አመላላሽነት የሚያበቃውን መስፈርት አሟላለሁ። አንደኛ የኢህአፓ አባል ሳልሆን አጨብጫቢ መሆኔ ሲሆን፣ ሁለተኛ ደግሞ ለመፈታት የቀረኝ ሁለት ወር ስለነበር ነው። ሰዓቱ አልደርሳለኝ። የናፈኳት እናቴ እንደገና ናፈቀችኝ። አይኗን ለማየት እንዴት ጓጓሁ! ፊቴን ታጥቤ ጸጉሬን በውሃ አበስ አበስ አድርጌ ሸሚዜን አስተካክዬ ተዘጋጀሁ። ሰዓቱ ሲደርስ እንዴት መስራት እንዳለብኝ የቃል ስልጠና በካቦ ተሰጠኝ። አልሰማሁትም። የዲስኩርሱስ ካልሆነ በስተቀር ስራው ምንም ስልጠና አያስፈልገውም። ምግብ አመላላሽ መሆን ቤተሰብን የማየት እድል ይሰጣል፣ ግን ከሩቅ ነው፣ ያውም በጠባብ መስኮት ውስጥ። ያ እድል በማዕከላዊ የመጨረሻውና ትልቁ ነጻነት ነው። ታዲያ ያን ቀን ለተወሰነ ሰዓት ያህል የጥቂት እስረኞችን ምግብ ካመላለስ በኋላ እያጮለቅ እናቴን መጠበቅ ጀመርኩ። መጨረሻ ተራ እየጠበቀች ተሰልፋ አየኋት። ልቤ በድንጋጤ ትርትር አለ። እሷ አላየችኝም። አየዋለሁ ብላ ስለማትጠብቅ ብታየኝም አታየኝም። እፊቷ ከነበረች አንድ ሴት ጋር ታወራለች። ነጠላዋን በስርዓት አጣፍታ ፕሊስ የሚባለውን ተጣጣፊ ቀሚስና ጥቁር ጫማ ከስቶኪንግ ጋር አድርጋለች። የኔን ስንቅ ደግሞ ሆዳ ላይ አስደግፋ ይዛለች። የእሷ ተራ እስኪደርስ እዚያው ሳልንቀሳቀስ ጠበቅኳት። ተራዋ ደርሶ ወደ መስኮቱ ተጠጋችና ስሜን ከናባቴ ለፖሊሱ ነግራ ምግቡን ሰጠችው። አይኗን ወርወር ብታደርግ ታያይ ነበር። ወደ ፍታሹ ጀርባ ጠጋልኩና እማዬ ብዬ ተጣራሁ። ቀና ስትላየችኝ አይኗን አፍጣ አፏን ይዛ በድንጋጤ ደርቃ ቀረች። ፖሊሱ ወደ ኋላ ዞሮ ገላመጠኝ። ወደ ሰማይ አንጋጣ አንተ ምን ይሳነሃል ብላ እንደገና ወደ እኔ ስታይ ፊቷ በእንባ ጎርፍ ታጥቧል። በምን ፍጥነት ያ ሁሉ እንባ እንደመጣላት ገረመኝ። የኔም እንባ ኩልል አለ። በመሃል ፖሊሱ ገለል ይበሉ አላት። እኔን ደግሞ ስንቄን እንዳደርስ አዘዘኝ። ምግቡን ገልብጬ በደቂቃ ውስጥ ተመለስኩ። ተመላሽ ዕቃ ሲመጣ ፖሊሱ የእስረኛውን ስም ነው የሚጠራው። ያን ጊዜ የሚመለከተው ቤተሰብ ወደ መስኮቱ ጠጋ ይላል። በዚያ መሰረት የኔ ስም ሲጠራ ተመልሳ መጣች። አሁንም እንባዋ ይወርዳል፣ ግን የደስታ እንባ ነበር። ከፊቷ ተረድቻለሁ። አይዞሽ፣ አንድ ዓመት ተፈርዶብኛል፣ መስከረም ላይ ፈታለሁ። ሰሞኑን እዚህ ካጣሽኝ ከርቸሌ ነይ። ፖሊሱ መናገር አትችልም ብሎ እንዳያስቆመኝ ስለፈራሁ የምናገረው በጣም በፍጥነት ነበር። ሁሉንም በሚስጥር እንድትይዘው ጣቴን አፌ ላይ አድርጌ ምልክት ሰጠዋት። የአሁኑ መስከረም ስትለይ አዎ ስላት፣ ያ ቀይ ፊቷ የበለጠ እንደ ብርቱካን ሲፈካ አየሁት። አሁንም እጇን ወደ ሰማይ ዘርግታ እመቤቴ ማርያም ጸሎቴን ሰማሽኝ አለች። ተራ ይጠብቅ የነበረ ቤተሰብና ወታደሮች ሁሉም እንደ ጉድ ያዩታል። አንድ ወታደር ግንባሩን ይዞ አንገቱን ሲያቀረቅር ያየሁት መሰለኝ። የተወሰኑ እናቶች የራሳቸውን ልጆች እያሰቡ ለቅሷቸውን ጀመሩ። እናት የመሆን ዕዳ! ከቀናት በኋላ ለመፈታት ሁለት ወር እንኳ የማይሞላውን ፍርዴን ለመጨረስ ወደ ከርቸሌ ከጥቂት ልጆች ጋር ወሰዱን። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።